ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። በመጽሐፍ ታሪክ ፕሮግራማችን በፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ተረካ ክፍል 20 አስተምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዝያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 21 የሚገርም አጋጣሚ በዛው በታሰርኩበት አመት መጨረሻ ሳላስበው ባለ ብዙ ስሙ እስር ቤት እንደገና ገባው። በጀሚል አክበር ከአገር ፍቅር አዲስ አበባ መጽሐፍ ላይ ስሙ ከርቸሌ ወህኒ ዶሮማነቂያ کامپاس هزب من ملالشا اگر فکر وزتنو یمیلاچو انی دگمو اسو وزته کالو وست کسی برها المرد جالو سمون من اندمیو تالت یمیو کسو یلم کن یاو اسرنیو نو لیهونم میچلو یسر بیتو هگوی سم یا دی سببا وهنی بیت نبر اسر بیتو اهون دبزاو تفتوال یا سفینا گودنیا گبی اندیت ملکتم کواسای کرنو یفرسو بیانس بیانس آدم بگانی میبالون بیتن کوا بهونه زدی بیاس کرروت ترو نبر که تفلگ دگمو ایچال نبر بیتلی یا کب مسل بالسمنت مازن آدم بگانی تسررو به نگست زودی تو زمن سر نبر که کرسنت درجه مال فال سایفر سوت کنجار گو بیاد دسوز نورو یا افریکا هبرت انسانو بد بفز سومای کندساوم نبر اندیاوم یه افریکا ویانن یه بارنت مونه کنی گزار سکای بکتتان بایخون لیه دوست یچل نبر یا یه دنگاینا یه برت سرویت اندیت ارگو اندفر سساسف نگر منیال دمان نیوم یه کسی برها بوتاو لی افریکا هبرت تسطو باهونو ساعتی علود فوقوچ تسرتو بطال یه درو یه افریکا اندنه صفت بیت که کرچلی مادو سیهون اندن سابت چانب برو یه درو فوق اهونم یه هبرتو صفت بیت گبی وستنو یه کسی برها که تا جانسار بارست مکفری چلن باوان ناو بررسی گبا بستقنج با کل اندستری میبالوی گنیان تمثالی یه برتا برتنا ینچتو تیتو چیم میمرت بد نبر تنش ورد دبلو قواس میدا آستدادرنا کلینیکی گنیان بستگراب کل یتگنا مایکل شیگده یمیبالو یلب سماتا بیا یسرنیوش مگم مکل که وفچو بیت مصحفت بیتنا یه برسو کاله ینگدی وهنی بیتون ودگون اکل بن کفلو مجمره یمنا گنیو یکبیو گماشا کالنو قریب گماش بوان نینت یسر بیتو یتلیاییو یسو مگوریا کفلوچ ناچو کلل تبلوی ترالو ورتنیو گماش بستکن سوست یسر کللو چالو یفردنیا یسی توچنا یفتاب هیرمی بالو بستگرادگمو یالن بکنینا یکترو کللوچ ناچو یندندو کلل باتر یتکللنو کللوچو کسرنیوچ یسر آینت ویم درجاگار فلگیزی تمساسای دلم ለምሳሌ ባለም በቃኝ ክልል ውስጥ አብዛኛው ያልተፈረደባቸው የቀጠሮ እስረኞች ይበዙ ነበር በቀጠሮ ክልልም እንዲሁ በርካታ የተፈረደባቸው እስረኞች ይገኛሉ በክርችሌ አንዱም ነገር ወጥነት የለውም አሳሪዎችና ገራፊዎች ከታሳሪዎችና ከተገራፊዎች ጋር የለየላቸው ነፍሰ ገዳይ ወንጀለኞች አንድም ወንጀል ካልሰሩ ንጹሃን ጋር لولاننا للتوچ كتبقا سراتنيوچنا كبيت سراتنيوشگار جنرالوچ كململ وتدروشگار مكواننتنا مسافنتو كچفنيا غبريوشگار ابرو ينورالو بالا 8 مازنو عالم بقاي يسراكالاتو دنگاي نو مغبيا موچاو دگمو درب يبرت بر نو مجمرياونا كولتنياو يبرت بر مكاكل صفا ياد بوتا الله پورتا ایبالال باون نینت یه زبوچ مکمه چانو هنوم سرویتوست ونجلی سر رو سرنیوچ بکاتینا تاسرو لتوسن ساعت ویم کانات ایکو یوبتال عدیس سرنیوچم وده تلاییو کللوچ اسکیم مدهو درس بزیو پورتا لگزیو ایکو یالو یاگبی امسا سوات تکفلوچ چالوت گماشو مدر لای شون کاریوچو کفلوش در مو فوق لای ناچو یندن دو کفل که اسرامست اسکه های سو درسی هیزاد گبیو به سیمینتو ایتنت تفاسی هون اسرانیوچ اگرات چون لما ستاتات زوریاو نیزورالو خالا نافی تونو بزون گزه تند تند بمهون بسراتی رامدالو یه انکس کاسی با هلون کللوچه تلمدنو عالم بگانی محل لای اند بنشت یتسر را تازه نبره به نگست زودی تو زمن به موت یمی کت تو سوچ یمی سکر و بد نبری بلد እኛ በነበርንበት ዘመን ግን አዲስ እስረኞች ተሰብስበው ይቀመጡበታል ያድሩበታል ወይም ደግሞ በእስር ቤት ውስጥ ወንጀል የሚሰሩ ሰዎች በግርብረት ይታሰሩበታል። ቀጠሮ የግቢ ከ1971 ዓመተ ምህረት በኋላ 3 ተጨማሪ ቤቶች ተሰርተውለት በጠቅላላው 12 የእስር ክፍሎች ነበሩት። አንደኛው ቤት 250 ሰው ይውጣል። ሁለተኛ፣ ሶስተኛ፣ አምስተኛ፣ ስድስተኛ እና ሰባተኛ ቤቶች በተመሳሳይ እስከ 250 ሰው ማጎር ይችላሉ። አራተኛ ቤት በቆርቆሮ የተሰራ ሲሆን 120 ሰው ይታጨቅበታል። ስምንተኛ እና ዘጠነኛ ቤቶችም የቆርቆሮና የአስቤስቶስ ቤቶች ሲሆኑ እያንዳንዳቸው እስከ 150 ሰው ይጠቀጠቅባቸዋል። አስረኛ እና 11ኛ ቤቶች በሺ የሚቆጠሩ ሰዎች የሚጎሰጎስባቸው ሲሆኑ ከሌሎቹ ቤቶች በበለጠ አሰቃቂ ናቸው። ቤቶቹን የሰራው አቶ ብሩ ኢማም የሚባል አስረኛ ነው። ሁለቱም የቆርቆሮ ቤቶች ሲሆኑ ባለ 3 ደረጃ በእንጨት የተሰራ የመተኛ ቆጦች አሏቸው። በበጋ ሙቀቱ በክረምት ደግሞ ብርዱ አይጣል ነው። ፍርደኛ ሁሉም ቤቶች በቆርቆሮ ነው የተሰሩት። በጣም ጠንካራና የድሮ ቤቶች ናቸው። እንደሌሎቹ ክልሎች ቤቶቹ የተሰሩት ዙሪያውን ነው። የግቢው መሃል በድንጋይ የተነጠፈ ሲሆን እስረኞች ፍራሻቸውን ፀሐይ የሚያሞቁበት ወዲህ ወዲያ እያሉ የሚንቀሳቀሱበት ነው። የፍርደኛ ክልል ክፍሎች በመቶ የሚቀጠሩ እስረኞችን ይይዛሉ። ሁሉም በእንጨት የተሰሩ የቆጥ አልጋዎች አሏቸው። ፍታብሔር ከገንዘብ ጋር በተያያዘ ጉዳይ የታሰሩ እስረኞች የሚቆዩበት ክልል ሲሆን ቤቶቹ በሙሉ በድንጋይ የተሰሩ ናቸው። እስረኞቹ በቁጥርም ቢሆን ከሌላው ክልል አነስተኛ ናቸው። ስለዚህ የተፋፈገ አይደለም። ታሳሪዎቹ ሀብታሞች ናቸው። ለአስተዳደሩም የገንዘብ እርዳታ የሚያደርጉና ለፖሊሶችም በቂ ጉቦ ስለሚሰጡ በአንጻራዊነት ንጹህ ግቢ ሲሆን ለእስረኞቹ የተመቻቸ ነው። ብዙዎቹ አገልጋዮች አሏቸው። ከሴ በረሃ ገንዘብ ካለህ ምንም ነገር ማድረግ ትችላለህ። ከታሰሩት መካከል አቶ ጠናና ከድር ኤባ የሚባሉ የቡና ነጋዴዎች ነበሩ። ጥቂቶቹ በጣም ደግ ሰዎች ነበሩ። ለእስረኛው በግልም ሆነ በቡድን በገንዘብና በቁሳቁስ ድጋፍ ያደርጉ ነበር። የእስር ቤቱ አስተዳደር ምን ያህል ሺህ ብር በውዴታም ሆነ በግዴታ እንደወሰደባቸው አይታወቅም። በእስር ቤቱ ሕንፃ ስር አንድ ምድር ቤት አለ። እዚያ ውስጥ አንድ የኤሌክትሪክ ወንበር ነበር። በንጉሱ ዘመን ሞት የተፈረደባቸውን ለመግደያ ነው ሲባል ሰምተናል። እኛ በነበርንበት ጊዜ በወንበሩ ላይ የተገደለ ሰው አልነበረም። በነገራችን ላይ ኢትዮጵያ ውስጥ የኤሌክትሪክ መግደያ ለመጀመሪያ ጊዜ ያስገቡት አጼ ምኒልክ ናቸው ይባላል። በወቅቱ ግን ኤሌክትሪክ ኢትዮጵያ ውስጥ ስላልነበር ስራ ላይ ሳይውል ቀረ። የከሴ በረሃዎች ወንበሮች ግን ምኒልክ ያስመጧቸው አይደሉም። ከርችሌ ግቢ ውስጥ ጥግ ላይ አንድ ትንሽ ወንዝ እስር ቤቱን አቋርጣ ታልፋለች። በወንዙ አቅራቢያ ያለው ቦታ በጣም ለምለም ነው፣ በሳርና በእጽዋት የተሞላ። 60ዎቹ የቀዳማዊ ኃይለ ሥላሴ ባለስልጣኖች የተቀበሩበት ነው። አጽማቸው ያለበት ቦታ ላይ አይን የሚስቡ ችብችብ ብለው የበቀሉ ቀጭንና ረጅም የጥሩምባ ቅርጽ ያላቸው ነጭ አበቦች በቅለዋል። እዚያ ቦታ ብቻ ለምን እንደበቀሉ ማንም አያውቅም። በ1970 ዓመተ ምህረት ታስሬ በነበረበት ጊዜ እስረኞች ነቅለው እንዲጥሉ ታዘው ድራሹን አጥፍተውት ነበር። በ1972 እንደገና ስመጣ አበቦች የበለጠ ፈክተው አየኋቸው። አንዳንድ እስረኞች ምርጥ አበባ ያበቅላል እያሉ በምጸት ሲናገሩ፣ ብዙዎቹ ደግሞ በግፍ የተገደሉ ስለሆነ አጽማቸው እንዳይጠፋና ቀን ሲያልፍ በክብር እንዲቀበሩ አምላክ ምልክት ያደረገበት ነው ይሉታል። አበቦቹ እየተነቀሉም ቢሆን ደጋግመው መብቀላቸው ተአምር ነው ከማለት ውጭ ሌላ መልስ የለውም። ባንድ ወቅት ወንዲ ቤቱ አበቦቹ አልጠፋ ይያሉ ስላስቸገሩት ለሬሳ ሳጥን ሻሾች በሽያጭ ያቀርብ ነበር። ለገቢ ማስገኛ ሆን ብሎ የተከላቸው ለማስመሰል ሳይሆን አይቀርም። እስር ቤቶቻችን አንዱ ካንዱ ይለያል። የኑሮ ስልታችን ግን ተመሳሳይ ነው። እኔ ቆየሁት ሁለት ክፍሎች ውስጥ ነው። ለአንድ አመት ያህል 9 ቁጥር ውስጥ ኖር ያለው። ቀሪውን 5 አመት ደግሞ ቀጠሮ አንደኛ ቤት ነበርኩ። 9 ቁጥር በእስረኞች ጉልበት የተሰራ የአስቤስቶስ ቤት ነው። ቀደም ብለው የነበሩት አሮጌዎቹ የእስር ክፍሎች ሞልተው ስለነበር አዲሱ 9ኛ ቤት ተመደብኩ። ቤቱ በርካታ የደረቅ ወንጀለኞችና የደርቅ አጋር ድርጅት አባላት ነበሩበት። ለነገሩ የኛ ልጆችም ስለነበሩ ችግር አልነበረብኝም። ማታም ሆነ ቀን እስከፈለኩ ድረስ መሄጃ አላጣም። ቤት ለመቀየር ከፈለክ የምትቀየርበት ቤት ውስጥ የምታውቀው ቢያንስ አንድ ሰው ያስፈልጋል። ቀላሉ መንገድም እሱ ነው። በነሱ አማካይነት የክፍሉን ካቦ አነጋግሮልህ ተፈሪቺ እስረኛ ሲኖር በሱ ምትክ መቀየር ይቻላል። ዱርዬና ሌባ ከሆነ የትኛውን ቤት በቅያሪ አይቀበለውም። ቅያሪ ሲፈለግ የቤቱ ካቦ መልካም ፈቃድ ወሳኝ ነው። እኔ የቀየርኩት ቤት የአባዎቹ ጓደኞችና የሰፈሬ ልጆች ዲበና እስክንድር ነበሩ። ሌሎች የማውቃቸው ልጆችም ነበሩ። ስለዚህ አንደኛ ቤትን መረጥኩ። ቤቱ ከጥቂት የደረቅ ወንጀል እስረኞችና አንድ ሁለት ብለህ የምትቆጥራቸው የደርግ የወያኔና የኤርትራ ሰዎች በስተቀር አብዛኛዎቹ የኢሃፓ ልጆች ናቸው። ቀጠሮ አንደኛ፣ ሁለተኛ፣ ሶስተኛ፣ አምስተኛ፣ ስድስተኛና ሰባተኛ ቤቶች በጣም ተመሳሳይ ናቸው። ቀጠሮ አንደኛ ቤት ከ200 እስከ 250 ሰው ይዛል። በሶስት መደዳ 6 የመኝታ አካባቢዎች አሉ፣ ቆጡንና ምድሩን ጨምሮ ማለት ነው። በዋነኛነት በሁለት አቅጣጫ ካሉት ጠባብ መተላለፊያዎች በስተቀር ሁሉም ቦታ የመኝታ ስፍራ ነው። የመጨረሻው አስከፊ የመኝታ ቦታ የመተላለፊያው መንገድ ነው። ይህ ቦታ እስረኛ ሲበዛ ደረቅ እስረኛ የሚባሉት በተለይ ጭልፊቶቹ የሚተኙበት ሲሆን ሌሊት ወደ ሽንት ቤት ስንሄድ እየረጋገጥናቸው ነው የምናልፈው። እዚያ ቦታ ቀን መተኛት አይቻልም። መተላለፊያ ስለሆነ ድሪቷቸውን የማንሳት ግዴታ አለባቸው። ቢያማቸውም እንኳ በቀን መተኛት አይፈቀድላቸውም። ብዙ ጊዜ ቀን ማረፍ የፈለጉ ወይም ያመማቸው ከቤት ውጭ ደረቅ ድንጋይ ላይ ጥቅ ይዘው ይተኛሉ። አንድም የፖለቲካ እስረኛ መተላለፊያ ላይ አይተኛም። በሕግ ሳይሆን በደባልነት የሚያስጠጋው ስለማያጣ። ሁለተኛው የማይፈለግና የማይመች የመኝታ ስፍራ ደቦቃ ይባላል። ከፎቅ ስር ስለሆነ ከላይ አዋራው ይቦናል። ውሃና ሻይ ከተደፋ ከስር የሚተኙ እስረኞች ላይ ይፈስባቸዋል። ደቦቃ በአብዛኛው እስረኛ አይፈለግም። ፎቅ አብዛኞቻችን የምንፈልገው የመኝታ ቦታ ነው። በተለይ በግድግዳው ዙሪያ ያለው ተመራጭ ነው። ልብስ ለመስቀል ይመቻል። በመጋረጃም ለመከለል እንዲሁ ተስማሚ ነው። አልጋ ላይ መተኛት የማይገኝ እድል ነው። ለአንድ ሰው አንድ አልጋ ስለሆነ ትልቅ ነጻነት አለው። በሁለት አልጋ መካከልም ለመውረጃ ክፍተት ስላለ ምራቅ የሚያስውጥ የመኝታ ስፍራ ነው። አልጋ ላይ የሚተኙ ብዙ ጊዜ 15 እና 20 ዓመት ወይም እድሜ ልክ የሚፈረድባቸው እስረኞች ስለሆኑ አልጋ ይለቀቃል ብሎ ማሰብ ይከብዳል። እያንዳንዱ እስረኛ በግሉ ድሪቶ የምንለው ፍራሽ አለው። ድሪቶ የተለያዩ ጨርቆች፣ ለምሳሌ አንሶላ፣ ሱሪ፣ ሸሚዝ እና የውስጥ ሱሪ እየተጣጣፈ የሚሰራ የኛ ፍራሽ ነው። እያንዳንዱ ድሪቶ ወፍራም ነው። ድሪቶ በወፈረ ቁጥር ምቾቱም ይጨምራል። ሌላው ደግሞ የምላስ ያህል ቀጭን ነው። እንደ ብርድ ልብስ ተቀሎ ወዲያ ወዲህ ማለት ይቻላል። ድሪቶ ይሸጣል፣ ይዋሳል ይከራያል በስጦታም ይሰጣል የሚፈቱበትን ቀን የሚያውቁ አንዳንድ ደረቅ እስረኞች ድርጅቶቻቸውን ሸጠው ይሄዳሉ የሚያውቁት ሰው ታስሮ ከመጣም ያውሳሉ ለጊዜው የቸገረው ከተገኘም ያከራያሉ በስጦታም የሚያስተላልፉ በርካታ ናቸው ልብስን የምናድረው የራሳችንን አንሶላና ብርድ ልብስ ነው በርግጥ በሁለት ዓመት አንዴ አስተዳደሩ የሚሰጠን ነጣ ያለ ብርድ ልብስ ነበር የደርግ ብርድ ልብስ የምንለው አዲስ እስረኛ በቤት ውስጥ ከገባ ይደነግጣል ከ200 በላይ ድርጅቶ ተደርድሮ ሲያይ ይበረግጋል ከራስጌ የሚከመረው ልብስ ዙሪያውን የተንጠለጠለው ጨርቅ ሳህን ኩባያ ፌስታል ያስፈራል በሁለት ድርጅቶች መካከል ክፍተት የለም ያ ዝብርቅርቅ ቤት የሚገርምም የሚያስደነግጥም ነው በተለይ ማታ ሁሉም ቤት ውስጥ ስለሚሆን ትዕይንቱ ጉድ ያሰኛል ግማሹ ያነባል ሌላው ሁለት ሶስት ሆኖ ወሬውን ይጠርቃል አንዳንዱ ክራሩን ይከረክራል የሚዘፍንም አለ በሐሳብ ተውጦ ጣራ ጣራውን የሚያይ ማዕት ነው ሌላው በጊዜ ተጠቅሎ ለሽላል ረፍት የሌላቸው የሁሉም ሰው ጓደኛ የሆኑ ደግሞ አሉ ከፎቅ ወደ ደቦቃ ወዲያው ደግሞ ወደ ሰኔቻ በመሄድ ሲዞሩ ያመሻሉ ጥቂቱ ማዶ ለማዶ እየተጫጫኸ ያወራል የወህኒ ቤቱ አንዱ ክፍል ብቻ ራሱን የቻለ አንድ ዓለም ነው እዛው እንቀመጣለን እዛው እንበላለን እንጠጣለን እዛው እናነባለን እዛው እንተኛለን አንድ ድርጅቶ የአንድ ሰው ቤት ነው ካልተፈቀደ የሰው ቤት መግባት ነውር ነው እሁድ የዘመድ ጥየቃ ዕለት ሁሉም ነገር ጣራ ይነካል ምሽቱ በሳህን ኳኳታ ስለሚታጀብ የቤቱ የድምፅ አውድ የተለየ ነው ሳቅና ጨዋታ ይበዛል ተደብረው የሚያመሹት ዘመድ ያልመጣላቸው ብቻ ናቸው ብዙ የሚገርሙ ነገሮች አሉ እኔን የሚያስቀኝ ሁለት ጎረቤቶች ሲኮራረፉ ማየት ነው በሆዴ ለሽብዬ ከሩቅም ቢሆን አያለው ከሁሉም በላይ መከታተልም የምንፈልገው ያን ጊዜያዊ ኩርፊያ ነው የተኳረፉ ልጆች በጣም ተጠቃቅቶ በተዘረጋው ፍራሽ ላይ ስንዝር እንኳ ድንበር አይተላለፉም በአየር ላይም ቢሆን አንዱ ያንዱን ድሪቶ መርገጥ አይደለም አይነካትም እንዳይተያዩ ሁለቱም ፊታቸውን አዙረው ይተኛሉ ያንጠለጠሉት ቡትቶ እንዳይነካካ ድንበር ያበጁለታል አንዱ ሲጋራ እያጨሰ ከሆነ ቁሩን አያስበውም ሲበላም እንዲሁ ነው የሚበላ ከተገኘ የተጣለው ጎረቤት ምራቁን መዋጥ ይችላል አይኑ እያየ ራቅ ላለ ሌላ ልጅ እንብላ ብሎ ይጋብዘዋል ይህ ጊዜያዊ ጸብ ነው ከመነሻው የማይዋደዱ ከሆነ ጎን ለጎን ለመኝታ አይደለደሉም ቀን ቀን ሁሉም እስረኛ መኝታውን እንዲያነጥፍ ይገደዳል የቤት መቆየት የሚፈልግ ሰው ካልሆነ በስተቀር ድርጅቶችን መጠቅለል በተለይ ምድር ላይ ያሉት ግድ ነው የጽዳት ተረኞች ቤቱን ይጠርጋሉ መኝታንና ልብስን ማዝረክረክ ካቦውንና የጤና ኮሚቴዎችን ያናድዳል የጋራ ቤት ስለሆነ የጋራ ህግ ማክበር ግድ ነው ያለበለዚያ ቅጣት ያስከትላል እኛ ቅጣት ደረጃ አንደርስም ሁሉም የቤት ውስጥ ህጎች በጣም የሚጠቅሙን ስለሆነ እናከብራለን በጎላ ጥፋት ውስጥ አንገኝም ወመኔዎቹ ግን የቅጣት ሰለባ ናቸው የሥነ ሥርዓት ኮሚቴዎች ጥፋት ሳይፈልጉባቸው አይቀርም ስለሚከታተሏቸው ስህተት ያገኙባቸውና በጽዳት ሥራ ይቀጧቸዋል የከሴ በረሃ ኑሯችን የደስታ የሐዘንና የሰቆቃም ነበር የግል ኑሮና እንቅስቃሴ ቢፈለግም አይገኝም የግል ገመና የለም ቤት ዘግተን የምናደርገው አንድም ነገር የለም ልብስስና ወልቅና ገላስ እንተጠብ ሰው ያይናል ሽንት ቤት ስንቀመጥ ተፋጠን ነው ስንበላ ልንከለል አንችልም ገንዘብ ከቤተሰብ ስንቀበል አገር ያይናል ኑሯችን የቴጀ ልደበቅ ያሰኛል በርካታ መዝናኛዎች ነበሩን ከቤት ውስጥ እስከ ቤት ውጭ በማንበብ መዝናናት የሚፈልግ ካለ እድሉ ሰፊ ነው በቤት ውስጥ ቼስና ዳማ አለ የተወሰኑ ክራሮችም ነበሩ የሙዚቃ አፍቃሪዎች ራሳቸውን አስደስተው ሌላውንም ያስደስታሉ ከመለስካቸው ጋር ማዶ ለማዶ ነበር የምንተኛው ክራር መምታት ሲጀምር ጆሮዬ ይቆማል ሌሎች ሶስት ክራር መጪዎችም ነበሩ ሽመልስ ደመላሽና በቀለም ይባሉ ካሳሁን ደግሞ ጥሩ ያንጎራጉር ነበር ከዚያ ሁሉ ጫጫታ የነሱን የክራር ጨዋታና ዘፈን ጆሮዬ ነጥሎ ይሰማል ራስቼ ነው እንጂ ሌሎችም ነበሩ ግርማ ምርጥ ሰዓሊ ነበር በሰማያዊ ቀለም የሰራት ያንዲት ሴት ስዕል እስካሁን አይረሳኝም ስስ የሌሊት ልብስ ለብሳ መጋረጃ አጠገብ ቆማ ነው የሰራት በእንጨት ፈልፍሎ የሚሰራቸው ቅርጾችም የሚገርሙ ነበሩ ሀብታሞች ሽጥልን እያሉ ከፍታብሔር ድረስ ይመጣሉ 10 ሳንቲም እያረረበትም ቢሆን አልሸጥም ነበር የሚላቸው በከሴ በረሃ የምንበላው በቡድን ነው መቅሩስ እንለዋለን ስብስቡ ከሁለት እስከ 7 አባላት ይይዛል 23 ልጆች የመሰረቱት መቅሩስ 23 የሚባልም የነበረ ይመስለኛል መቅሩስ የሚመሰረተው ከቅርርብ አንጻር ነው ለምሳሌ ካንት ከፍተኛ የመጡ ልጆች እንደ ብዛታቸው የተለያየ መቅሩስ ይመሰርታሉ በከፍተኛቸው ቁጥር 6ቶች 7ቶች 25ቶች ወዘተ ይባላሉ ሁሉም አንድ ላይ ሳይሆን ቀደም ብለው እንደነበራቸው ቅርርብ ማለት ነው የክፍለ ሀገር ልጆችም እንዲሁ በዚህ በኩል ትዝ የሚሉኝ የናዝሬት ልጆች ናቸው ናዝሬቶች እንላቸዋለን ከማዕከላዊ ምርመራ የመጡ እስረኞችም እንዲሁ እንደነበራቸው የትውውቅ ደረጃ መቅሩስ ያዋቅራሉ ከዚህ ውጭ ብቻውን ለምሳሌ ከፖሊስ ጣቢያ የመጣ እስረኛ ወህኒ ቤት ከሚያፈራቸው አዲስ ጓደኞች ጋር ይቀላቀላል ወይም አዲስ የምግብ ቡድን ይመሰርታል የመቅሩስ ዋነኛ ድንበሩ ፖለቲካ ነው ኢህአፓ ከኢህአፓ ጋር ሻቢያ ከሻቢያ ጋር ህወሓት ከህወሓት መይሶን ከመይሶን ወሮ በላው ከወሮ በላው ይህ ልዩነት በእኔ ትዝብት በትክክል ሥራ ላይ የሚውለው በእኛ ብቻ ነበር በተለይ ለእኛ ልጆች ትልቁ ሐራም ሙያቸው መግረፍና መግደል ከነበሩ ሰዎች ጋር ባንድ ትሪ መብላት ነው መቅሩስ በዚህ ቀመርና መንፈስ ነው የሚመሰረተው የመቅሩስ ቁጥር እየቀነሰ እንጂ እየጨመረ አይመጣም በፍቺ ወይም በሞት ምክንያት የሚለይ አባል ካለ ቁጥሩ ጎሏል ተብሎ አዲስ ሰው አይገባም የህግ የማይሰራው አንድ የመቅሩስ አባል ጓደኞቹ በሙሉ ከተፈቱ ነው ብቻውን የቀረ ልጅ ወደ ሌላ መቅሩስ መቀላቀል ግድ ይለዋል ከርቸሌ እንደ ማዕከላዊ አይደለም ብቻ መብላት መብትህም ነው የሚገርምም አይደለም እኛ ቤት መስፍን የሚባል የደርግ ሰው ብቻውን ይበላ ነበር ሌላ የደርግ አባሉ የመንግስቱ ገመች ወንድም ነበር እሱ እንኳ ያመው ስለነበር ብቻውን ነበር የሚበላው ከውጭ አገር ስለመጣ ነው መሰል ሰላይ ነው ብለው አስረውት ነበር ከሌላ ቤትም እንዲሁ በፖለቲካ ምክንያት ወይም በግል ጸባያቸው ብቻቸውን የሚበሉ እንደነበሩ አውቃለሁ አንዱና ዋነኛው የመቅሩስ ጥቅም ቤተሰብ በየቀኑ ምግብ ይዞ እንዳይመላለስ ለማድረግ ነው ለነገሩ ቤተሰቦች በየቀኑ ለመምጣት ቢፈልጉም ሊያደርጉት አይችሉም ቤተሰብ ምግብ መላክ ባይቸግረውም በየቀኑ ያን ሁሉ አመት ሊያመላልስ የሚችል ሰው ማግኘት አይችልም በየቀኑ ምግብ የሚመጣላቸው የኛ ልጆች መኖራቸው ትዝ አይለኝም ከኛ ልጆች ውጭ አንድ ሻለቃ በየቀኑ ይመጣላቸው ነበር ይህ በታቤር ክልል ውስጥ የነበሩትን ሀብታሞች አይመለከተም ለነሱ ሹፌሮቻቸው ናቸው የሚያመላልሱላቸው ሌላው የመቅሩስ ጥቅም ለመረዳዳት ነው የመክሩስ አባላት የኢኮኖሚ ደረጃ የሚለያይ ስለሆነ ሳምንቱን በሙሉ እሁድንም ጨምሮ ምግብ የማይመጣላቸው በርካታ ልጆች ነበሩ። ምግብ የማይመጣላቸው የሌሎችን ተካፍለው ሊበሉ ግድ ነው። በ15 ቀን አንዴ ብቻ በተሰብ የሚመጣላቸው ልጆች ጭራሹኑ ጠያቂ ከሌላቸው ልጆች በምንም አይሻሉም። ከመክሩስ አንጻር ሲታይ ማለቴ ነው። ያውም እሁድ ቀን ትርጉም የለውም። ለግለሰቡ ግን ፌሽታ ነው። የሁሉም መክሩስ አባላት ቁጥር ተመሳሳይ እንዳልሆነ ሁሉ የመክሩሶቹ የኢኮኖሚ አቅምም ይለያያል። ሳምንቱን ሙሉ ከቤት የሚመጣ ምግብ ተጋርተው የሚበሉ መክሩሶች ነበሩ። በተቃራኒው ከእሁድ በስተቀር ከቤት የማይመጣላቸው መክሩሶችም ነበሩ። ትልቁ የረሃብ ቀን ቅዳሜ ነው። እሁድ የዘመድ መጠየቂያ ቀን ስለሆነ ቤተሰብ ቅዳሜ አይመጣም። እሁድ ቀን የተገኘ ገንዘብ ደግሞ ቅዳሜ ስለማያደርስ በዚያ ቀን ገዝቶ ወይም ሰርቶ መብላት ያዳግታል። በግሌ ቅዳሜ ቀን መስራት ሞቴ ነበር። ቅዳሜ ወጥ ከምሰራ ድንጋይ ፍለጥ ቢሉኝ ደስ ይለኛል። ማንበብም ሆነ ሌላ ስራ መስራት የሚያስጠላኝ ቅዳሜ ቀን ነው። የእስር ዘመናችን እየጨመረ ሲሄድ ቤተሰብም እየደከመ ሄደ። ወይ አንሞት ወይ አንፈታ። እናቶች ይታመማሉ። ወንድሞችና እህቶች አድገው በትምህርት ቤት ይወጠራሉ። ያደጉትም ራሳቸውን ችለው ከቤት ይወጣሉ። የቅርብ ዘመዶች ሆነው የሚጠይቁ ካሉ ድራሻቸው ይጠፋል። ያኔ ነው የበርካታ መክሩሶች ህልውና ፈተና ላይ የወደቀው። በዚህም የተነሳ 3-4 ልጆች ከአንድ ልጅ ቤተሰብ በሚመጣ ምግብና ገንዘብ የሚኖሩ ነበሩ። ግለኝነት አልነበረም። እኛም የምንለየው በዚያ ነው። ተካፍለን ነው ስንበላ ይኖር ነው። ኑሯችን የሚያስቀና ነበር። ተካፍሎ መብላት የተሰራንበት እስከሚመስል ድረስ መለያችን ነበር። ያም ሆኖ ግለኝነት በግለሰብ ይሁን በቡድን አልነበረም ልል አልችልም። ለምሳሌ ሁለት ልጆች ምክንያት ፈልገው ከዚያ የኑሮ ስልት እንደተለዩ አውቃለሁ። በሺ ከሚቆጠር ሰው መካከል ለወሬ የሚበቃ ግን አይደለም። በዚያን ክፉ ጊዜ ሰዋዊ የሆነው የግለኝነት ጸባያችን ብቅ ጥልቅ ሲል ታይቷል። ከመክሩስ ውጭ ያለን ሰው እየተቸገረ እንዳላዩ ማለፍ ይኖራል። ለማኘክ የሚያስቸግረውን የደርግ ዳቦ በውሃ እየማገ ሲበላ የቤት እንጀራ የሚበሉ መክሩሶች እንብላ ሊሉት ይችላሉ። ግን ከልብ ላይሆን ይችላል። ስንቱንስ ጋብዘት ይችላል። ለማንኛውም ችግር ክፉ ነው። ገደብ የሌለው ደግነት የሚያበዛን ሰው እንኳ ያስጨክናል። ይህ ክስተት ከእሁድና ከሰኞ መስተቀር እዚህም እዚያም ይታያል። ክስተቱ ተፈጥሯዊ ነው መሰል ሁሉም አይነት እስረኞች ላይ ይታይ ነበር። ያም ሆኖ እንዲህ አይነት አጋጣሚ ትልቁን የመረዳዳት ገጽታ ሊያጨልመው አይችልም። ምግብ አይደለም የሚመጣላቸውን ገንዘብ፣ የውስጥ ሱሪና ሌላም ዕቃ እኩል የሚያካፍሉ ልጆች ማየት ብርቅ አይደለም። በከርቸሌ ወጥ እናጥብ ነበር። እኔንማ የሚያህለኝ አለ ብዬ አልገምትም። ወጥ ሲመጣ ያለው ትዕይንት ለጉድ ነው። ባቡሩ መጣ ነው የምንለው። ለአንድ ክልል በርካታ በርሜል ነው ተከታትሎ የሚመጣው። አንዱን በርሜል ሁለት ሰራተኞች ፊትና ኋላ ሆነው በበርሜሉ እጀታ ውስጥ ትልቅ እንጨት አድርገው ትከሻቸው ላይ ያደርጉትና እየሮጡ ነው የሚያመጡት። አካባቢውን የሚረብሸው በሚይዙት ትልቅ ጭልፋ በርሜሉን እየቀጠቀጡ ሲሮጡ ነው። የመኪና ጥሩምባ መሆኑ ነው ሰው እንዳይገጩ። የደርጎጥ የሚታደለን ስሪቱ 3 ነገር ብቻ ነው፤ ውሃ፣ ባቄላ ክክና በርበሬ። ዘይት ወይም ሽንኩርት ብሎ ነገር አይገባም። ባቄላው ከገበሬ ማህበር እንደመጣ በቀጥታ የከርቸሌ ወፍጮ ውስጥ ይገባል። ቆሻሻው ሳይለቀም ይፈጫል፣ ሳይሆን ይፈነከታል። አንዷን ፍሬ ባቄላ ለሁለት። በርበሬውም እንዲሁ ከገጠር በቀጥታ ይመጣና ወፍጮ ቤት ይገባል። መቀንጠስ መልቀም ብሎ ነገር አይታሰብም። ወፍጮው በግርድፍ እንዲፈጭ ስለሚፈልግ ሊቀነጠስ የሚገባው የበርበሬ አንጓ አይደቅም። ስለዚህ እንጨቱ ፍጥጥ እንዳለ ይወጣል። ከዚህ በኋላ ጠባብ ክፍል የሚያህል በርሜል ውስጥ ግብአቶቹ ይጨመራሉ። ማለትም የባቄላው ክክ፣ በርበሬና ውሃ። ገና ተክተክ ከማለቱ የምሳ ሰዓት ይደርሳል። ሰዓት ማለፍ ስለሌለበት ወጡ በፈላበት በርሜል ክፍላችን በር ድረስ ያመጡልናል። ወጡን በሳህን እንቀበላለን። ለአንድ ሰው አንድ ጭልፋ ይሳብ። የወጡ ሳህን ውስጥ ውሃ እየጨመር ክኩን እናሸዋለን። ውሃውን ደፍተን ሌላ ውሃ እንጨምራለን። ባቄላውን እያሸን ውሃውን እናፈሳለን። እንደገና ውሃ ይገባል፣ ይታሻል፣ ይደፋል። ለምን ያህል ጊዜ እናዙር ይህን እንደምናደርግ የሚወስነው የባቄላው ንጣት ነው። በሌላ አነጋገር በርበሬው ሙልጭ ብሎ መወገዱን ማረጋገጥ ነው። ከዚያ በኋላ ባቄላውን ሳህን ውስጥ እንዳለ በጣሳ ወይም በጠርሙስ ጌጥ እንደፈጥጠዋለን። መጨረሻ የፈጨነውን የባቄላ ክክ በራሳችን ሽንኩርት፣ ዘይትና በርበሬ ወጥ አድርገን እንሰራዋለን። ዳቦው ጥቁር ነው። ከየትኛው እህል ተፈጭቶ እንደሚጋገር አይታወቅም። ሲያወሩ እንደሰማሁት ገብስ፣ ሽምብራ፣ በቆሎ፣ ማሽላ፣ ባቄላ፣ ስንዴ ሁሉም በአንድ ጊዜ ግብአቶች ሊሆኑ ይችላሉ። ልክ እንደ ወጡ የዳቦውም እህል የሚመጣው በቀጥታ ከገጠር ነው። ሳይለቀም በቀጥታ ወፍጮ ውስጥ ይገባል። ከዚያም ዱቄቱ ወደ ማብኪያው ገንዳ ውስጥ ከውሃ ጋር ይጨመራል። ዳቦ ጋጋሪዎች እግራቸው ሙልጭ አድርገው ይታጠቡና ያቦኩታል። በመጨረሻም ይጋገራል። የምግብ ኮሚቴዎች በሙስና የተጨማለቁ ነበሩ። ሙስና ደግሞ ሰብአዊነትን አያውቅም። ለተራበ ሕዝብ እህል አድሉ ሲባሉ በዚህ ዘመን እንኳ ለነጋዴ የሚሸጡ እንዳሉ አታውቅም። ሸክላ በርበሬ ነው ብለው የሚሸጡትስ? በከርቸሌ አራት ነገር ርካሽ ነው፤ የሰው ልጅ፣ የደርግ ዳቦ፣ የደርግ ወጥና የደርግ ሻይ። ሻይ ከምን እንደሚያዘጋጁት አላውቅም። መቼም ሻይ ከውሃና ከሻይ ቅጠል ጋር ነው የሚፈላው፤ ግን ለምን እጣቢ እጣቢ እንደሚል አላውቅም። ማታ ማታ ሲርበን ኮካኮላ እያል እንጠጣዋለን። በተጨማሪም የስጋ ቅቅል ከነመረቁ ይዘጋጅ ነበር። እሁድ ቀን ስለሚታደል አልፎ አልፎ ካልሆነ ብዙ ሰው አይወስደውም። ጠያቂ ዘመድ የሌላቸው ግን ያን ቀን እንደ ልብ ይበላሉ። ተለቅ ተለቅ ያለ ስጋ ከመረቅ ጋር ይታደላል። ለነገሩ መረቁ ይጣፍጣል። ቢቀጥንም ስጋ ብርቅ አይደል? ለአስተዳደሩ ምስጋና ይግባውና የሙዚቃ ባንዶች ተጋብዘው ይመጡ ነበር። ምናልባት አብዛኛው ሕዝብ በአካል ለማየት ያልታደለውን እኛ እስረኞቹ ታላላቅ ዘፋኞችን አይተናል። ንጥላውን ገሰሰ፣ ሂሩት በቀለ፣ ብዙነሽ በቀለና አርጋው በዳሶ ዘፍነውልናል። እነ ደበበ እሸቱም ተውነውልናል። የእግር ኳስ ሜዳ ቁጭ ብለን ተዝናንተናል። በየክፍለ አገሩ ከተሞች እየሄዱ እንደሚያዝናኑት ነበር እኛንም የሚያስደስቱን። ቁጥራችንም ቢሆን ከብዙ ከተሞች ቢበልጥ እንጂ አያንስም። እንዲህ አይነት ዝግጅት ሲደረግ ቤት ውስጥ የሚቀር ሰው የለም። የታመመም ቢሆን ተደግፎ ይወጣል። ዝግጅቱ ብዙ ጊዜ እሁድ ከሰዓት በኋላ ነው። ዘመድ ጠይቆን ከተመለሰ በኋላ ስለሚሆን ደስታችን ድርብ ነው። ሆዳችን ከሞላ በኋላ ዘመን መስማት እናወራርደዋለን። የቪዲዮ ካሴትም ለመጀመሪያ ጊዜ ያየነው እዚያው ነው። ዘሩት የተባለውን ፊልም ማየቴ ትዝ ይለኛል። ቻምፕ የተባለ ፊልምም ነበር። የእስር ቤት ታሪክ ነው። በጣም የሚያሳዝን ነበር። ብዙ ሰው ተደብቆ አልቅሷል። የእግር ኳስ ክበባት መሰሉኝ አስፈቅደው በማስገባት በክፍያ ያሳዩን። ዋናው መዝናኛችን እግር ኳስ ነው። በእኛው ተደራጅቶ በእኛው መካከል የሚደረግ የስፖርት ውድድር ዋነኛው ኳስ ነው። እግር ኳስ በተፈጥሮው ስሜታዊነትን የሚቀሰቅስ ነው። የእኛ ደግሞ ከዚያም በላይ ነው። አንደኛ በራሳችን የተደራጁ ቡድኖች ናቸው። ሁለተኛ ዓመቱን ሙሉ የምንዝናናበት ነው። ዋሊያ፣ ኒያላ፣ ንብ፣ ጉሬዛ፣ ጥቁር አባይና አውራሪስ የሚባሉ ቡድኖች ነበሩ። የሀባ ልጆች የሚደግፋቸው ቡድኖች ካንዱ በስተቀር ሁሉንም ነው። ረጅም ዓመት የታሰሩት የደረቅ ወንጀል እስረኞች በብዛት የጥቁር አባይ መስራቾች ናቸው። ያም ሆኖ ጥቂት የእኛና የሌሎች ድርጅት አባላት ይህንኑ ቡድን ይደግፋሉ። ሙሉ በሙሉ በሚባል መልኩ የደርግ አጋር ድርጅቶች አባላት አውራሪስን ይደግፉ ነበር ብል የተሳሳትኩ አይመስለኝም። እኔ የንብ ስፖርት ክበብ ደጋፊ ነበርኩ። እግር ኳስ ስለምወድ ሳይሆን ከጓደኞች ያንዱ እዚያ ቡድን ውስጥ ይጫወት ስለነበር ነው። በተለየ ሁኔታ ካልተከለከለ በስተቀር ቅዳሜና እሁድ ውድድር ይደረጋል። በስድስቱ ቡድኖች መካከል የሚደረገው ፉክክር እጅግ አኳጊ ነበር። በከሴ በረሃ ስድስት ቡድኖች መኖራቸው የሚያሳየው የእስረኛውን ብዛት ነው። በዚያን ወቅት ትላልቅ ከተሞች ካሏቸው የእግር ኳስ ቡድኖች የበለጠ የከሴ በረሃ ቡድኖች ቁጥር ሳይበልጥ አይቀርም። መቼስ ከሴ በረሃ አንድ አገር አይደል? የብሔራዊ ቡድን ነበረን። አዲስ አበባ ውስጥ ከሚገኙት ጋር የወዳጅነት ግጥሚያ እናካሄድ ነበር። ውጤታችንም በጣም ጥሩ የሚባል ነበር። እንደ ልባቸው ልምምድ የማያደርጉና ለስፖርተኛ የሚሆን ምግብ የማያገኙ የከሴ ልጆች እንደዚህ አይነት ውድድር ማካሄድ መቻላቸው የሚገርም ነበር። በፍጹም የማይረሱት ምርጥ ተጫዋቾች መካከል ወንድማገኝ፣ የኢትዮጵያ ብሔራዊ ቡድን ግብ ጠባቂ፣ ደምሴ፣ ታምራት፣ ደበሳይ፣ ፍጹም፣ ዓለሙ ሀቫናና ላሹ። የእግር ኳስ አፍቃሪ ስላልሆንኩ የሁሉንም ቡድኖች ጨዋታ አላይም። አንዳንዴም አቋርጬ መለሳለሁ፣ ወይም ከረፍት በኋላ ያለውን ጨዋታ ብቻ ነበር የማየው። ጀግና ሰው የት ገባ? በሃማ ቱማ ሳናረጅ ሳንጃጃ ታሪክን ሳንረሳ ማየት ሳያቅተን አይናችን ሳይጠፋ ነግ የሚወሳውን ትናንትና ኖረን በኑራችንም ወንዝ በደም ቃይ ባህር ላይ የታሪክን ጀልባ ወደ ግራ ቀስፈን ከህዝብ ወደብ ከተን ሞት ለግራዚያኒ ያርበኞች መፈክር በወጣት ቁጥቶች በታሪክ ወራሾች ሲጎሰም ትናንትም ገርለን ፍርሃትን ያን ራስ መውደድን ለምትጮህ ሀገር አለና እያልን በጣረሞት ስቀን በመሐይም መንጋ በነፍሰ ገዳዩ አሹፈን አላግጠን ሞት አይፈሪ ትውልድ የፋሽስት መጋኛ ሀገር ወዳድ ትውልድ የጠባብ ማርከሻ ሽቶ ከርቤ ቀርቶ ባሩዱን ታጥኖ በወቀብሩ ሲተን መንገድ መጣል ደርቶ የሞት ጽዋን ጨላጭ በመዝሙር አጅቦ በእናችን ንፋለን ጥይትን ከልሶ ማን ይፈራል ሞትን ክታቡ ያረገው ያ ትውልድ እንጅማ ሌላማ ሌላ ነው። ዳሮን ገዳይ ጨካኝ ሽብራቸው ክፉ ስራቱ አረመኔ ልክ አልባ የግፉ ያ የነበር ጊዜ ገና ሳይረሳ ያ ሁሉ ሰማዕት ገና ሳይዘከር ከጋራ ጉድጓዱ ከምስጢር መቃብር የጭቁኑ አጥንት ተቆፍሮ ሳይወጣ ሳናረጅ ሳንጃጃ ታሪክን ሳንረሳ ማየት ሳያቅተን ዐይናችን ሳይጠፋ ሕሊናችን በሆድ ታንቆ ሳይገደል አሁን ምን አመጣው ያልነበረን ነበር ብሎ ለማሳመን ደፋ ቀና ማለት ሌት ተቀን መባከን ወረቀት መጨረስ በዘረኛው ማጀት ሐሰትን መታጠን ያ የወልቃይት መሬት ጀግና የሞተለት ጀግና የሞተበት ያ የቋራ መሬት ጀግና የበቀለበት ጀግና የታገለበት ያ የጎንደር መሬት ያ የወሎ መሬት የኢትዮጵያ መሬት ጀግና ሰው ጠፍቶ ነው ሱዳን የገባበት ጀግና ሰው ጠፍቶ ነው ወያኔ ያዘዘበት ድንጋይ ዳቦ ዘመን መችኛ አየነው ነጋ ጠባራብን ሁሌ እየታቀፍ ነው ሶስቴ ማድ በቀን ቃል ኪዳን ገቡልን ታስቦ ራት ይቆይ በጦም ሊያሳድሩን ግና የኮሎኔል ሽብር በቁማችን ገሎን ለጠባቡ መንጋ ማጎብደዱ ቀሎን ጫንቃችን ለሸክም አለና እያሰኘ ሳናውቅ ኖሮ ገሎን ታሪክ ዋሽቶ ጠፋ ትውልድ ቆመጠጠ ነበረ ነበርን እየደጋገመ ወይስ ትናንት ዛሬ ልዩ ሰማይና መሬት ለአገር መሞት መስዋዕት ተብሎ ፋራነት ብልጡ ዛሬ ፈልቶ የዲቪ አርበኛ ፖለቲካው ቡርቅቅ ለጠባብ ዘረኛ ኢንጂነር ዶክተሩ የእውቀት መናኸሪያ ፖለቲካው ጮሌ መርህ አልባ ጉዞ ማጠፊያ ላይ ሳይደርስ ሁሌም እጥፍ ብሎ የሚካድ መርህም በዚህ በዚያ ጠፍቶ ባንዳነት የቤት ልጅ ወገን መሸጥ ቆንጆ ክልል አንድ መወለት የገነት በር ከፋጭ ሰው በላ ጥርስ ለጋሽ ህሊናን አሟጣጭ ሀገር ምን ሊፈይድ ክልል ሳለምቹ እኛ ተበዝባዦች እነሱ ወርቆቹ እስከ መቼ ታሪክ ተጨራምቶ ሊቆይ እስከ መቼ ሀገር መጫወቻ ልትሆን ብሎ የሚጠይቅ ምን ምላሽ ያገኛል ዝምታ ነው መልሱ ወይስ ታሪክ ዋሽቷል የጋምቤላ መሬት ስንቱ የሞተለት የቢሾፍቱ መሬት ስንቱ ወደቀለት የኢትዮጵያ መሬት ደም የፈሰሰለት ጠባቂ አጣ ዛሬ ቻይና ፈነጨበት ህንዱና አረቡ ዝርፍ ያጣጣፈበት ድንጋይ ዳቦ ዘመን ያኔ ባሳየነው በዚያ ትውልድ ጊዜ አብረን በታገል ነው ቃልማ ቃል ነበር ሚዛኑ የከበደ ቃሌን አላት ብሎ ስንቱ ረገፈ ሀገር ሀገር ብሎ ስንቱ ተቀጠፈ የመደብ ልዩነት የህይወትን ሚዛን ከባድ ቀላል አርጎ የህይወት ጉድለት ለድሃው ተነፍጎ መስዋዕትነቱ ክብር ቦታን ሲያጣ ማየቱ ተለምዶ የኔው ብጠው ድሃ ለነሱ ጦርነት ሲማገር ጧት ማታ ሲሾም ሲሸላለም ፈርጣጩና ባንዳ ለአገር መስዋዕቱ ሲነፈግ እውቅና ጴጥሮስነት ከንቱ ከመሞት በበርከት ላላፊ ላግዳሚው ሁልጊዜ መንበርከክ አለና ጫኑኝ ባይ ሀገር ወገን ከጂ በፈላበት ሀገር ሙጃው እንክርዳዱ ሰው በይው አስበይው ገራፊው ቆራጩ ሽብርተኛው ፋሽስት ዘረኛው ጠባቡ ዋ ዝምታ ለበግም መጅበችቷት ያውቃል እጅን ማጠፍ ከንቱ እጅን ያስቆርጣል መጨመቱ ስህተት ባርነት ያመጣል ቃታ ያልሳበም ጣት በስብሶ ይወድቃል ዋ የአይሸዋ መሬት ስንት የወደቀለት የባሌ ያረርጌ የጅማ መሬት ደም የፈሰሰበት የአፋሩ መሬት ስንት ሰው የሞተለት ዛሬ ሰው ጠፋና አረብ ጨፈረበት ኮሪያው ጅቡቲው ባለቤት ሆነበት ግራዚያኖ ነጩ ሚሊዮን ሲገድል ግራዚያኖ ጥቁር ብዙ ሺህ ሲበትር ጀግኖች ሲሰቀሉ ጀግኖች ሲገደሉ ምድር ቀውጢ ሆና አመፅን አርግዛ ጉህን ስትጠብቅ ብሩህ ቀን ሊመጣ እናም በከተማው በመላ ሀገሩ በዱር በገደሉ ከጠባብ ከፋሽስት ጓዶች ሲዋደቁ ፖለቲካ መድረክ ዛሬ አጣባቢዎች ከወዴት ነበሩ ጠባቦች በጋራ አድጊ አማራ ገዳይ ብለው ሲፎክሩ ባሲምባ በወልቃይት በቋራ መተከል ጀግኖችን ሲገድሉ ጠባቦች ሱዳኖች ግፍን ሲፈጽሙ ኢትዮጵያን ሲደፍሩ አቶ ጋሼ ዶክተር ወዴት ነበሩ እስቲ ለመመለስ ተነሱ ሞክሩ ትናንት ሀገር ገዳይ ትናንት ዜጋ ገዳይ ትናንት ሀገር ገዢ ጨቋኝ ህዝብ አሰቃይ ጀግኖች ያለቁ እንዴ ዛሬ አርበኛ ሲባል ንሳ ሳይገባ ጸጸትን ሳያሳይ ታሪክም ድንበርም ጠባቂ ሰው ካጣ ጉድ በራሳችን ላይ ወዮላት ኢትዮጵያ ያ የከፋ መሬት የቡናው መብቀያ የሉባቦር መሬት የዚያም የወለጋ የሲዳሞ መሬት የሻኪሶ ወርቆ የኢትዮጵያ መሬት አስጎምጂ ያለሙ ባዕድ ጨፈረበት ዜጎቿ የት ገቡ ፎገራ ይቅርና ሽሮ ሜዳም ሰፋ ዳሸን ላይታሰብ ደፍሮ ላይወጣ አገር ማዳን ከባድ ሕይወትን ጠያቂ መከራና ፍየል በደል አሸካሚ ዘረባና ወሬ በገበያው ደርቶ በአፍጦር ሰባቂዎች ድርጊት አፈር በልቶ ሁሉም አፍረተ ቢስ ሁሉም ትችት አምራች ሁሉም ትውልድ ወቃሽ ሁሉም ታሪክ ደርሳሽ ሦስት ሺው ተክዶ መቶ ዓመት ተባለ የኔ ቢጤው ደሃ ጨቋኝ ተመሰለ ያልነበረው ነበር ተብሎ ሲተረክ የነበረው ሲካድ ሰማዕት ሲወገዝ ትናንት የደም እጆች ዛሬ እርኩስ አፎች ትናንት የደም እጆች ዛሬ ዋሾ ምስክሮች ጉልበትም ለትግል መሆኑ ቀረና መንበርከክ መስገዱ የውርደት መውደቂያ ይሆን ተባለና ሰው እሪያ ሆነ መጨግየትን መርጦ እጆች ለጠመንጃ የሚል ጀግና ጠፍቶ ያድንጋይ ዳቦ ዘመን ከቶም ያላየነው በይመጣል ተስፋ በህልም እየኖር ነው እንከርዳዱ በስቶ እሚወይን በርክቶ ሀገር ጉድ መጣባት ማጨርታ ጋይ ጠፍቶ ያ የጎጃም መሬት ስንት ወደቀለት የአባይ ወንዛችን የተዘፈነለት የግብፅ መጫወቻ መሆን ነበረበት አቡኑ ታጣቂ ቆንጆን አሽኮርማሚ ሽማግሌው ጨቅላ የማይሆን መካሪ ሐኪሙም ያው ጠንቋይ የምሁር አላዋቂ አሳን በተራራ ሊያረባ ፈላጊ ሰለባውም ደነዝ ሰላቢ አዳናቂ ገዳይ ሀፍረተ ቢስ ሽልማት ፈላጊ መጣና ድብልቅልቅ የጨረባ ተስካር ደልቅ አንከበሮ ለዘረኞቹ ዛር ጨቋኝ ደም አፍሳሹ ጠባቡ ፋሽስቱ ታሪክ ጻፊ ሆኖ ተረት ተረት ከንቱ መስካሪ አስታዋሽ እየተባባሉ የክህደት መደብር መንደርደሪያው ሞልቶ አዲስ ስም ወጥቶለት ፓርላማና ሸንጎ የወንበሩ ሽሚያ ክብር እየገፈፈ ሰው እያቀለለ የቅሌቱም ክርፋት የፈረንሳይ ሽቶ ሆኖ እያባበለ ስንቱ ተዋረደ ስንቱ ነሆለለ በሕዝብ ሰቆቃ ላይ ተራፋች በዛና ተደሳች በዛና ሀገር ቅርጫ ሻመው በሌዎቹ መንጋ አስመሳዩ ታጋይ ሽፍንፍን ዘረኛ ዘመናዊ ባንዳ ተምቾች እየፈሉ ሀገር እየበሉ ዜጋ እየገደሉ የሳጥናኤል በረት በያውሬና የጉዱ ደደቢት አድዋ መንጋው የጠባቡ ሲርመተመት በአገር ሲቦጠቡጥ አገር ሲጨፍር ጧት ማታ ሰው የሚለው ጠፍቶ ቅጣት የሚቀጣ የሚጠራ ጠፍቶ እጆች ለጠመንጃ ጣቶችም አንድበው አንስብ ብለው ቃታ የጀግኖቹ ሀገር የሁሉ ኢትዮጵያ ማን ሊሰማት ይሆን ስትሸጥ ለባዳ ማን ሊያድናት ይሆን ስትጮህ ጠዋት ማታ የኢትዮጵያ መሬት ደም የፈሰሰለት የኢትዮጵያ መሬት ጀግና የሞተለት የት ሄደ የአገር ሕዝብ ጀግና ምን መጣበት ለባንዳ ለባዕድ መጫወቻ መሆን ማን ነው ያዘዘበት ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ። ¶¶